ባለፈው ሳምንት ለደሞዝና ለጥቅማ ጥቅም ጥያቄ ወደ ቤተ መንግስት ሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ ሲሉ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ገልጸዋል። የወታደሮቹ ሐሳብ ክፋት ይኑርበት አይኑረው ስለማናውቅ ብልሹ ሁኔታ ሳይፈጠር ሁኔታው በዘዴ መፈታቱን ተናግረዋል። ከቀበሌ ጀምሮ እስከ ከፍተኛ ካቢኔ ድረስ ያለው ተቋም ብቃት አነስተኛ መሆኑን በዛሬው ንግግራቸው የገለጹት ጠቅላይ ሚኒስትር አብይ ችግር የፈጠረውን ጭንቅላት ችግር ፈቺ ማድረግ ቀላል አይደለም ብለዋል። በሰሞኑ ፕሬዚደንት ሙላቱ ተሾመ የፓርላማ የዘንድሮ ስራ የመክፈቻ ንግግር ዙሪያ ከአባላቱ ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ ምላሽ በሰጡበት በዛሬው ንግግራቸው ግድያዎችን፣ የዜጎች መፈናቀልን፣ የደሞዝ ጭማሪና የበጀት ምደባን አስመልክቶ ለተነሱ ማብራሪያዎች ሰጥቷል። ጽዮን ግርማ ዝርዝሩን ይዛለች።
ከ11 ቀናት በፊት መስከረም 28 2011 ዓ.ም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች መክፈቻ ላይ የተሰማውን የፕሬዚዳንት ሙላቱ ተሾመን ንግግር ተንተርሶ ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያን የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው መካከል ረቡዕ መስከረም 30 2011 ዓ.ም በቤተ መንግስት ስለነበረው የመከላከያ ሰራዊት አባላት ጉዳይ አብራርተዋል። ጠቅላይ ሚኒስትሩ የደሞዝና የጥቅማ ጥቅም ጥያቄ ይዘው ቤተ መንግስት ከነትጥቃቸው የሄዱት አባላቱ 5 እና 10 በሚሆኑ ሰዎች ለከፋ ዓላማ ተቀስቅሰው ይሄዱ እንደነበሩ ጥቆማ ሰጥተዋል። የወታደሮቹ አመጣጥ ህገ መንግስቱን የጣሰ ብቻ ሳይሆን የተጀመረውን ለውጥ ለማደናቀፍ ያለመና በክፉ ሀሳብ የተሞላ ነበር ብለውታል። ይህ ከታወቀ በኋላ በተኩስ በታገዘ እርምጃ ቢወሰድ ውጤቱ የከፋ ስለሚሆን አጠቃላይ ሁኔታውን መርምሮ በሳል እርምጃን በመውሰድና ቁጣን በማብረድ የወቅቱን ችግር በዘዴ መፍታት እንደተቻለም ገልጸዋል። ጠቅላይ ሚኒስትሩ
መጀመሪያ ስሜቱን አረገብን፣ ከቀዘቀዘ በኋላ ውይይት አካሄድ። ራሱ እከሌ ቀሰቀሰኝ፣ እከሌ አደራጀኝ፣ እከሌ አደረገኝ ብሎ አውርቶ ለህግ እያቀረበ ነው። ይህ ሳይተኮስ ሰው ሳይሞት፣ ይሄ ለእነሱ እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። ይዛን ቀን ውስጤ ድብን ርር እያለ ማለት ነው።
ይህንን አደረኩ ያሉበትንም ምክንያት አያይዘው ገልጸውታል።
ከቡራዩ፣ ከሰበታ፣ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው። መንግስታችን ተነሳው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግቼ ህይወት መታደግ ደግሞ የሰጣችሁን ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። በነገራችን ላይ በዛ ሁኔታ ካለፈ በኋላ ወይኔ አመለጠን ሳንገለው የሚባሉች ነበር። አቃለን አንመልከተው ወይም እንደነበረው እንጫፍ ልቅ እንደፍጥጥ እንሰርና ጸረ ዲሞክራሲ መንግስት እንሆን አይችለን ዋጋ ከፍለንም ቢሆን እንሻገር ካላችሁ ግን ፈተናው ከባድ ነው። ፈተናው ደግሞ የሚበረታው ከውስጥ ነው። የማይነገር የማይዘረዘር ነው።
ጠቅላይ ሚኒስትሩ የወታደሮቹን ሁኔታ ለማብራራት የተንደረደሩበት ምላሽ የተነሳው የተቋማዊ አቅምን በተመለከተ ለተነሳ ጥያቄ ምላሽ ሲሰጡ ነው። በኢትዮጵያ በቀበሌ አካባቢ ያሉ የታችኛው እርከን ፈርሰዋል ለሚለው ጥያቄ ቀበሌ ብቻ ሳይሆን ከላይ ጀምሮ ተቋማዊ ብቃት ማነስ እንዳለ አረጋግጠዋል።
ከላይ ጀምሮ መንግስት ባቀደው ልክ እያንዳንዱ መሪ ሰጥቶ ማስፈጸም ወደሚችልበት ተቋማዊ ብቃት አላደገም። ከላይ እስከ ታች በስድስት ወር ውስጥ ጠንካራ ቁመና ያለው ተቋም መፍጠር የሚችል ሀገር ለመኖር እርግጠኛ ባልሆንም እንደዚህ ቀላል ከሆነ ኢትዮጵያ ውስጥ እስከዛሬ ድሃ መሆን መለመን ባላስፈለገ ነበር። ሌላውን ተውትና የቀበሌውን ተውና ትናንትና ከትናንትና ወዲያ ያጸደቃችሁት ካቢኔ 20 ሚኒስቴር ማጽደቅ በራሱ የነበረው ጭቅጭቅና ፈተና በጣም ከባድ።
ሰዎች የተለያየ ፍላጎት እንዳላቸው የተናገሩት ጠቅላይ ሚኒስትሩ ነገሮች አስተያየት እንደመስጠት ቀላል እንዳልሆኑም ይናገራሉ።
አሁን ያለው የኢትዮጵያ ህገ መንግስትና ጠቅላይ ሚኒስትር በቀጥታ በህዝብ ድምጽ ይመረጣል። በቀጥታ በህዝብ ተመርጦ እንደ ፕሬዝዳንት የራሱን ካቢኔ ከፈለገበት ቦታ ፊክ አድርጎ ይፈጥራል። በድርድር ነው ከፓርቲዎች ጋር በአንድ ጀንበር ለውጥ ማምጣት የምንችል መስሎት የሚያስተው በጣም ጥቷል። አስቸጋሪ ድርጊቶችና ድርድሮች ያስፈልጋሉ። አንዱ ወገን አንተ ያስፈልግህ አይገባም ሲል ወዲያ ብለን ደግሞ ደስተን ከሄድን ተመልሰን ትናንትናው ስለማን በተቻለ መጠን የሁሉንም ግሩፕ ስሜት የሁሉንም ሐሳብ ስሜት አጥፎ ተያይዞ ለመሄድ ፌዶ ፋለ ማለት ነው። እየፈለግን የምናጣው ነገር አለ ማለት ነው። እንደምንናገረው እንደምንተቸው ቀላል አይደለም። 20 ሰው መምረጥ እያለ ቀበሌ ሲደርስ ምን ያክል ችግር እንዳለው ማስተብሩ። ምክንያቱም ለውጥ ልክ እንደ አንድ ዛፍ ከዚህ ጋር ነቅለን እዚህ ጋር የምንተክለው ጉዳይ አይደለም። ለውጥ በተፈለገው ፍጥነትና ጥራት እንዳይሄድ የሚያደርገው ውጫዊ ፋክተር ብቻ አይደለም፣ ውስጣዊ ፋክተር ነው። ያካሄድነው ሪቮሉሽን አይደለም።
ችግሩን ለመፍታት ብቃት ያለው አመራርና ተቋማዊ አሰራር ለመገንባት እንደሚሰራም ገልጸዋል። አዲስ የተዋቀረው ካቢኔም ከዚህ አንጻር ከስልጠና ጀምሮ በርካታ ስራዎችን ለመስራት እንደታቀደ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ሌላው ማብራሪያ የሰጡበት ጥያቄ በሀገሪቱ በሰላምና ጸጥታ ጉዳይ በተለያየ ቦታ ስለሚከሰተው ግድያ፣ የዜጎች መፈናቀልና ህግ ማስከበርን መሰረት አድርገው ለተነሱ ጥያቄዎች ነው።
ባለፉት 2-3 ዓመታት ኢትዮጵያ ውስጥ ሲያጋጥም የነበረው መፈናቀል፣ ግድያ፣ የዜጎች ጉስቁልና፣ በሰላም ወጥተው በሰላም መግባት አለመቻል እጅግ በጣም አስነዋሪ፣ ወገን በወገን ላይ ጭካኔ ያሳየበትና ኢትዮጵያ እንደ ሀገር እንዲሁም ህዝቦቿ የተፈተኑበት፣ ከዚህ ለመውጣት የሁላችንም ርብርብ የሚጠይቅ እጅግ አስከፊና አሳፋይ ተግባር መሆኑን በተደጋጋሚ ስናነሳ ቆይተናል። በኢትዮጵያ ውስጥ ታይቶ በማይታወቅ ደረጃ ዜጎች በራሳቸው ወገን ላይ በዚያ ልክ ጨክነው መፈናቀል፣ ግድያ፣ ዘረፋ ያካሄዱበት ሁኔታ በሚቀጥሉት ዘመናትም በታሪካችን ውስጥ እንደ ጥቁር ጠባሳ የሚታይ ይሆናል።
ግድያው ዝም ብሎ በዘፈቀደ ወይም ሰዎች በግልፍተኝነት ተነሳስተው የፈጠሩት ሳይሆን ከጀርባው ሌላ ዓላማን ያዘለ ነው ብለውታል።
ይህ ሀሳብ ተራ ወንጀል አይደለም። የተቀናጀ የፖለቲካ ዓላማ ያለው ሀገርን በማስጨነቅ ህዝብን በማሸበር ያለው ሁኔታ ለመቀየር ታቅዶ ታልሞ ሰው አደራጅተው ፋይናንስ በመደገፍ ሲሰራ የቆየ ተግባር።
ይህም ሆኖ ግን የተሰራው ወንጀል የዘር ማጥፋት ነው የሚል ስያሜ ከተሰጠው ለሌላ ዓላማ የተነሱ አጥፊዎቹን ከመጥቀም ውጪ የሚፈይደው ነገር አይኖርም ብለውታል። ስርዓት አልበኝነት የወቅቱ የሀገሪቱ ፈተና እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ
ስርዓት አልበኝነት በጣም በከፍተኛ ጥንቃቄ ማየት የሚገባን ጉዳይ ይሆናል። ይህን ከማድረግ አንጻር ባለፉት 6 ወራት መንግስት በ3 ከፍሎ የሰላሙን ሁኔታ ለማየት ሞክሯል። አንደኛው ግጭት ማስቆም ነው። እዚህም እዚያም በተጠና ሁኔታ ታስቦበት ማንና ማንም ብናጋጭ ነገሩ ሊባባስ ይችላል ተብሎ በእቅድ በጥናት ስለሚሰራ እነዛን ግጭቶች ሲያጋጥሙ ቶሎ የማክሸፍ የማስቆም ስራ ነው። ሁለተኛው እንደ መንግስት እየሰራ ያለ ነው እምቅ የግጭት አቅም ያላቸውን ኤሪያዎች ለይቶ መከላከል ነው። ፖቴንሻል የግጭት ሁኔታ የሚታይባቸውን ከባቢዎች እና ግጭቶች ማምከን ነው። ይሄም ጎልቶ ወጥቶ ህዝብ ጋር ሳይደርስ የመከኑ ግን ብዙ የታሰበላቸው የታቀደላቸው የግጭት ህልሞች፣ ቅዶች ነበሩ። ሶስተኛው ዘላቂ ሰላም ማስፈን ነው። ዘላቂ ሰላም ማስፈን የሚያስፈልግበት ምክንያት ሰው ገዝቶ ሸጦ ወጥቶ ለመግባት ምንም ችግር እንደማያጋጥመው የሰላም ስሜት ሲሰማው ማለት ነው። ያን ኢትዮጵያ ውስጥ ማምጣት ይኖርብናል። ያን ለማምጣት ዋናው የሰላሙ ባለቤት እና ዘብ የሆነው ራሱ ህዝቡ ነው።
ጠቅላይ ሚኒስትሩ አያይዘው መንግስት ህግን ለማስከበር እስካሁን የእስር እርምጃ መውሰዱን አብራርተዋል። የግልና የመንግስት መገናኛ ብዙሃን አዘጋገብ ሁኔታ፣ ስለ ጋዜጠኞች፣ ማህበራዊ ሚዲያም በተመለከተም ማብራሪያ ሰጥተዋል። የደሞዝ ጭማሪ፣ የበጀት ምደባና የዋጋ ግሽበትንም በተመለከተ አንስተዋል። አድማጮች፣ በጠቅላይ ሚኒስትሩ ምላሽ ላይ የባለሙያዎችን አስተያየት ይዘን እንመለሳለን።